car.
Kompass. Die Schweiz hat mehr als vier Sprachen.
ጤና ይስጥልን። በካናል ካይተስፋ ድምጽ ሬዲዮን ተከታታዮች፣ በሀገራችን የዘመን አቆጣጠር ዛሬ ዕለቱ መጋቢት 2 ቀን 2011 ዓ.ም ሲሆን በፈረንጆቹ ደግሞ ማርች 11 ቀን 2018 ዓ.ም ነው። እንደተለመደው የዛሬውን ስርጭታችንን የምንጀምረው በዜና ሲሆን አጉል ነጥሰኛውና የዕለቱ አብይ ጽሑፍ በመከታተል ቀርበው የመጀመሪያው ግማሽ ሰዓት ክፍለ ጊዜ ይጠናቀቃል። በሁለተኛው ግማሽ ሰዓት ክፍለ ጊዜ ደግሞ ወቅታዊና አስተማሪ መጣጥፍ ይዘንላችሁ እንቀርባለን። እነዚህን ዝግጅቶች በሀገራዊ ሙዚቃ ያዋዛን አብራችሁን ልትቆዩ እንጋብዛችሁ። የፕሮግራሙ አዘጋጅና አቅራቢ ነኝ ተስፉ ወልደ ስላሴ ነኝ። አብራችሁን ቆዩ። ኢርሆርት ካናል ካ ሚድም ኮምፓስ አውስ ኤትዮፒያን አም ማይክሮፎን ተስፉ ወልደ ስላሴ። ለለቱ ወደ መረጥናቸው ዜናዎችን እናመራለን። በተሻሻለ የጸረ ሽብር ረቂቅ አዋጅ ላይ ውይይት ተካሄደ። ከ2001 ዓ.ም ጀምሮ በስራ ላይ ያለው የጸረ ሽብርተኝነት አዋጅ ለማሻሻልና ለማስተካከል የሚችል አዲስ ረቂቅ አዋጅ ለውይይት ቀረበ። በረቂቅ አዋጁ ላይ ምሁራን፣ የህግ ባለሙያዎች፣ ተቃዋሚ ፓርቲ አባላትና ጉዳይ የሚመለከታቸው አካላት እየመከሩበት ነው። ውይይት የተደረገበት የረቂቅ አዋጅ ቀድሞ ጸረ ሽብርተኝነት አዋጅ ይዞት የነበረውን 38 አንቀጾች አካተተው ነግብ ማሻሻልና አንዳንድ ተጨማሪ አንቀጾችን በመጨመር አዋጁን 54 አንቀጾች ያሉት እንዲሆን አድርጓል። የቀድሞ አዋጅ እንደሚያመለክተው የሽብር ድርጊት ማለት በሰው አካል ላይ ጉዳት ማድረስ፣ በተፈጥሮ ሀብቶችና በአገር ቅርስ ላይ ጉዳት እንዲደርስ ማድረግ ሲሆን ይህም ከ15 ዓመት እስከ እድሜ ልክ ሊደርስ በሚችል ቅጣት ያስቀጣል። በሽብር ድርጊት ውስጥ በመተባበር ማቀድ፣ ማሴርና ወንጀል ሲፈጸም ዝም ብሎ ማየት እስከ እድሜ ልክ የሚደርስ ቅጣትም ያስቀጥላል። ይህን ህግ አዲሱ ረቂቅ አዋጅ ያሻሻለው ሲሆን በዚህ መሰረት የሽብርተኝነት ወንጀል ሲፈጸም የተገኘ ሰው ከ10 ዓመት እስከ 15 ዓመት ሊደርስ በሚችል የእስራት ቅጣት ይቀጣል ይላል። የሽብር ወንጀሉ የተፈጸመው ህጋዊ ሰውነት ባለው ተቋምና በመንግስት ከሆነና ድርጊቱ የተፈጸመ ራሳቸውን መከላከል በማይችሉ ሰዎች ላይ ከሆነ ቅጣቱ ከ20 ዓመት እስከ እድሜ ልክ እስራትና እስከ ሞት ሊደርስ የሚችል ቅጣት እንደሆነ ረቂቁ አዋጁ ላይ ተመልክቷል። በመንግስት ላይ ተጽዕኖ ለማሳደር የሚደረግ አድማ እንደ ሽብር ድርጊት እንደማይቆጠርና በዚህ ሳቢያ የሚጣል ምንም አይነት ቅጣት እንደማይኖር ረቂቅ አዋጁ ላይ ገልጿል። የሽብር ድርጊትን ለመፈጸም መዛት መስፈራት ማቀር ማሲርና ሽብርተኝነትን ማበረታታት ቀደም ባለው የጸረ ሽብር አዋጁ ላይ እስከድሚልክ በሚደርሱ ጽንስራት የሚያስቀጣ ሲሆን በአዲሱ ረቂቅ አዋጅ ላይ ከአራት ዓመት እስከ አምስት ዓመት ሊደርስ የሚችል እስር ቅጣት የሚያስቀጣ መሆኑን ተሻሽሏል። በአዲሱ ረቂቅ አዋጅ ላይ እንደተገለጸው ድርጅቶችን ወይም ተቋማትን አሸባሪ ብሎ ለመሰየም የሚያስችል ሂደት በግልጽ የተቀመጠ ሲሆን በዚህ ሂደት መሰረትም ድርጅቱ የፈጸማቸው የሽብር ወንጀል ድርጊቶች ለሚኒስትሮች ምክር ቤት ቀርቦ ምርመራ ተደርጎበት ሁኔታው ከተረጋገጠ በኋላ ጉዳዩ ለሕዝብ ተወካዮች ምክር ቤት እንዲቀርብና የሽብር ወንጀል ፈጽሟል የተባለው ድርጅት የቀረበበትን ክስ እንዲከላከል እድል ይሰጠዋል። ድርጅቱ ቀርቦ መከላከልና የቀረበበትን ክስ ውድቅ ማድረግ ካልቻለ አሸባሪ ተብሎ ይሰየማል ይላል ረቂቅ አዋጁ። በአዲሱ የጸረ ሽብር ረቂቅ አዋጅ ላይ የተመለከተው ሌላ ደግሞ በሽብር ተግባር የተጠረጠሩ ሰዎችና ተቋማትን የመመርመር ሂደት ነው። በዚህም መሰረት የብሔራዊ መረጃና ደህንነት ኤጀንሲ የሽብርተኝነት ወንጀልን መረጃ ለማግኘት ሲባል የተጠርጣሪዎችን የስልክ፣ የፋክስ፣ ኢሜይል እና ሌሎች ኢንተርኔት ግንኙነቶችን ጠልፎ መስማት እንዲሁም ሰራተኞቹ ሰርገው እንዲገቡ በማድረግ ምርመራ ማድረግ ይችላል የሚለውን የቀድሞ ሕግ ለማሻሻል የቀረበው አንቀጽ የብሔራዊ መረጃና ደህንነት ኤጀንሲ ያለ ፍርድ ቤት ፈቃድ ይህንን መፈጸም እንደማይችልና ፍርድ ቤት ለተወሰኑ ጊዜ ገደቦች ያህል የምርመራ ፍቃድ እንዲሰጠው ይደነግጋል። በአዲሱ የጸረ ሽብር ረቂቅ አዋጅ የብሔራዊ መረጃና ደህንነት ኤጀንሲ በጸረ ሽብር ሕጉ ውስጥ ያለውን ኃላፊነት የሚያስቀር አንቀጽም ተካቷል። በቀድሞ የጸረ ሽብር አዋጁ ላይ እንደተመለከተው የብሔራዊ መረጃና ደህንነት ኤጀንሲ የሽብር ወንጀል ተጠርጣሪዎችን መያዝ እንደሚችል የሚደነግግ ሲሆን አዲሱ የጸረ ሽብር ረቂቅ አዋጅ ግን የብሔራዊ መረጃና ደህንነት ኤጀንሲ ተጠርጣሪዎችን መያዝ እንደማይችልና የሽብር ወንጀል ተጠርጣሪዎች የሚያዙት በፖሊስና በሌሎች የጸጥታ አካላት ብቻ መሆኑን ይደነግጋል። በረቂቅ አዋጁ ላይ ምሁራን፣ የሕግ ባለሙያዎችና ጉዳይ የሚመለከታቸው አካላት በስፋት የተወያዩበት ሲሆን ረቂቁ ለሕዝብ ተወካዮች ምክር ቤት ቀርቦ እንደሚጸድቅ ተገልጿል። ኢትዮ ቴሌኮም በዚህ ዓመት ማጠናቀቂያ በግማሽ ይሸጣል። የቴሌኮሙኒኬሽን 49 በመቶ ድርሻ ወደ ግል ለማዘዋወር አስፈላጊ ዝግጅቶች መጠናቀቃቸውን በዚህ ዓመት መጨረሻ የከፊል ሽያጭ እንደሚከናወን ጠቅላይ ሚኒስትር አብይ አህመድ ማስታወቃቸውን ጠቅሶ ፋይናንሻል ታይምስ ዘግቧል። በሳምንቱ አጋማሽ ከፋይናንሻል ታይምስ ጋር ቃለ ምልልስ ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ የሚከተሉት የኢኮኖሚ ሞዴል ካፒታሊዝም መሆኑን አስታውቀው በዚህም ባለፉት 28 ዓመታት በመንግስት ቁጥጥር ስር የቆዩ ግዙፍ ተቋማትን ወደ ግል ማዛወር ኢኮኖሚውን ለማነቃቃት የሚወሰዱ የመጀመሪያው እርምጃ መሆኑን አስታውቀዋል። በሚከተሉት የካፒታሊዝም ኢኮኖሚ ሞዴል እና ተቋማትን ወደ ግል የማዛወር ፖሊሲ ከራሳቸው ፓርቲ ኢህአዴግ ከፍተኛ ተቃውሞ ገጥሟቸው እንደነበር የጠቀሰው ፋይናንሻል ታይምስ ጠቅላይ ሚኒስትሩ በውሳኔያቸው ገፍተውበት ኢትዮ ቴሌኮምን በከፊል ወደ ግል ለማዛወር ዝግጅቶችን ማጠናቀቃቸው አስታውቋል። መንግስት የኢትዮ ቴሌኮምን 49 በመቶ ድርሻ ወደ ግል እንደሚያዛውር፣ ቀሪውን 51 በመቶ ራሱን እያስተዳደር እንደሚቀጥል ጠቅላይ ሚኒስትሩ ከፋይናንሻል ታይምስ ጋር በነበራቸው ቆይታ አስረድተዋል። ኢትዮ ቴሌኮም በአሁኑ ወቅት በአጠቃላይ 60 ሚሊዮን ደንበኞች ያሉት ግዙፍ የቴሌኮም ኩባንያ ሲሆን ይህ ዓመት ከመጠናቀቁ በፊት በከፊል ወደ ግል ይዘዋወራል ተብሏል። ወደ ግል መዛወሩም ለሀገሪቱ በቢሊዮን ዶላር ገቢ እንደሚያስገኝም ጠቅላይ ሚኒስትሩ በቃለ መልሳቸው ያስገነዘቡ ሲሆን የአገልግሎት ቅልጥፍናና ተወዳዳሪነትንም ይጨምራል፣ ደንበኞች ጥራት ያለው አገልግሎት ለማግኘት ያስችላቸዋል ተብሏል። ፑንትላንድና ሳውዲ አረቢያ ከአንድ ሺህ በላይ ኢትዮጵያውያንን በኃይል ከሀገራቸው አባረሩ። በጅቡቲ የሚገኙ ስደተኞችም ወደ አገር ቤት እየተመለሱ ነው። ሳውዲ አረቢያና ፑንትላንድ ከሰሞኑ 1000 ያህል ኢትዮጵያውያን ስደተኞችን በግዳጅ ወደ ሀገር ቤት እየመለሱ ሲሆን በጅቡቲ የሚገኙ ኢትዮጵያውያን ስደተኞችን በገዛ ፈቃዳቸው በብዛት ወደ ሀገር ቤት እየተመለሱ መሆኑን የዓለም አቀፉ የስደተኞች ተቋም ሪፖርት አመልክቷል። በተለይ ባለፈው ጥር ወር 2011 ዓ.ም ከ50 በላይ ኢትዮጵያውያን ከጅቡቲ ወደ የመን የባህር ጉዞ ላይ ያሉ በጀልባ መገልበጥ ሕይወታቸው ማለፉን ተከትሎ በጅቡቲ የተለያዩ ሕገወጥ የስደተኞች ማከማቻ ውስጥ የሚገኙ ተራቸውን የሚጠባበቁ ከ3000 በላይ ኢትዮጵያውያን ወደ ሀገር ቤት ለመመለስ ለአይኦኤም የእርዳታ ጥሪ ማቅረባቸው ታውቋል። ጅቡቲ ኢትዮጵያውያን ስደተኞች ለቀጣይ የባህር ላይ ጉዞ የሚዘጋጁበት ዋነኛ ቦታ መሆኗን የጠቆመው የዓለም አቀፉ የስደተኞች ተቋም ሪፖርት የስደተኞች ስቃይ የሚጀመረው በዚህችው አገር ነው ብሏል። በጥር ያጋጠመውን የጀልባ አደጋ ሳይጨምር በአምስት ዓመታት ውስጥ 200 ያህል ዜጎች በጅቡቲ ኦቦክ የባህር ዳርቻ ከጀልባ ተወርውረው የባህር ሲሳይ መሆናቸውን ሪፖርቱ አትቷል። እድሜያቸው ከ20 ዓመት በታች የሆነ ታዳጊ ወጣቶችን እያንዳንዳቸው እስከ 15 ሺህ ብር ለደለላ በመክፈል ወደ ጅቡቲ እንደሚያቀኑ ያካተተው ሪፖርቱ የጥሩ የጀልባ አደጋን ተከትሎ ከ3 ሺህ በላይ ስደተኞች ወደ አገራቸው ለመመለስ ፍላጎት እንዳላቸው የገለጹ ሲሆን እስካሁን 1327 ያሉ በአይኦኤም እርዳታ ተመልሰዋል ብሏል። በሌላ በኩል ጎረቤት ፑንትላንድ 415 ኢትዮጵያ እንዲሁም ሳውዲ አረቢያ 600 ያህል ህገወጥ ያሏቸውን ኢትዮጵያውያን ከሰሞኑ በኃይል ወደ አገር መመለሳቸው ታውቋል። ከሶማሊያ ተገንጥላ ራስ ገዝ ግዛትነቷን ያወጀችው ፑንትላንድ ሰሞኑን ጠርዛ ወደ አገር ቤት ከመለሰቻቸው ኢትዮጵያውያን በተጨማሪ 517 ኢትዮጵያውያን በውጥር ስር መዋላና ከሰሞኑ ወደ ሀገራቸው እንደምትመልስ አስታውቃለች። ዓለም አቀፉ የስደተኞች ተቋም IOM በአሁኑ ወቅት ኢትዮጵያውያን ስደተኞችን ወደ ሀገር ቤት በመመለስ ስራ መወጠሩን አስታውቋል። ለዛሬ ያዘጋጀናቸው ዜናዎች ይህን ይመስላሉ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ባንቻሮ በገዳም በሶስቱ መንደር በሶስቱ መንደር የሽማግሌ ልጅ ተብዬ ነበር ስሜ ባንቺ ጠፍቶ ይኸው ሲሰበር ባንቻሮ እንዴት ይኖራል ሰው ተመልሼ ብሄድ አሁን ምን ይላል ሰው ተመልሼ ብሄድ እና አሁን ምን ይላል ሰው ባንቻሮ ቀረና ሳውጣ ተገበየ ቀረ ወዳጅ ዘመድ እንደተለያየን ቀረንና ጣባት እንደተለያየን ናናናናና ይይሚሊ ናናናናና ባንቻሮ መኖሩ እኔ መቻጣሁት ባንቻሮ መኖሩን እኔ መቻጣሁት ለዚህ አይደለም ወይ ምንደሩን የተኩት ቆንጆ ባይናት ዩብ ላይ ምንደርተኛ ዋጋው ምድር ገባው ለሊቱን ሳልተኛም ባንቻሮን ተኩና ደሴና ቋርጬ ወልደያና ቆጶን ዋጃን ተሻግሬ ግራይ ካሱን ወጣው አልፍ ያላ ማጣሬ ዋጎቹን አገር አየቡት ሰቆጣም ቅሌን አንጠልጥዬ ገባው ዋጋው ራጃ ጥራሪን ተሻገሩ ገባው ከሰቆጣ ቆንጆ አትዩ ማለት ቀረ ተባንቻሩን ያመንደሮች ጋር ማን ይኖራል አብሮ ናናናናና na 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 goyal me ne kusu wey kobun alchanu ወይ አልመነኮሱ ወይ ቆቡን አልጫኑ አሁን ምን ብለው ነው ባንቻሮ የመነኑ Kore venazel lule yeta tatanam zena na yalich agawi twatam tam agawi twatam tam na 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 na
ቻችን እንግዲህ ዝግጅታችንን በዜና እንዲሁም በስለሺ ደምሴ ሰቆጣ ወሎ ኢትዮጵያ በሚለው ሙዚቃ ጀምረናል። ቀጣዩ ዝግጅታችን አጉል ነው የተሰኘው ነው ወደዛ እናመራለን። ኢርሆርት ደን ኮምፓስ ኦፍ አምሃሪሽ ናክሪስተን ኦን ሙዚክ አውስ ኤትዮፒያን የኦዴፓን ክንብንብ የወረደበት ሌላ አጋጣሚ የኦነግ ሸኔ አመራሮችን ወደ አዲስ አበባ መግባት ተከትሎ በቡራዩ የተደረገውን አሳዛኝ ጭፍጨፋ ማዳን ሲችል አላማዳን ነው። ነገሩ ከተከሰተ በኋላም ጉዳዩን ገዳዩን በጥብቅ የህግትል ስር ለማድረግ ወገቤን ማለቱ ነው። የሳይንስ የአዲስ አበባ ወጣቶችን ለቃቅሞ ከሀገር ዳር አውጥቶ ሁለት ሞር ሙሉ በበረሃ እስር ቤት ማጎሩ ነው። በበኩሌ የኦዴፓ ነገር ያበቃኝ እዚህ ጊዜ ነው። ኦዴፓ መራሹ መንግስት ያን ሁሉ የአዲስ አበባ ወጣት ያለ ምክንያት ሲያስር ለመታሰሪያቸው በቂ ምክንያት ያላቸውን የቡራዩ ነፍሰ ገዳዮች በብሩዋስ እየፈታ ነበር። በዚህ ላይ የአዲስ አበባ ልጆች መታሰራቸው ትክክል እንደሆነ ጠቅላይ ሚኒስትሩን ጨምሮ የኦዴፓ ዋና ዋና ባለስልጣናት እየተፈራረቁ ያስረዱን ነበር። የአዲስ አበባ ወጣቶች ስር ደግሞ ማንን ለማስደሰት እንደሆነ ግልጽ ነበር። ከዚህ በኋላ ኦዴፓ ከዋት ባላነሰ ስልጣንና ዘረኝነት የሚያመጥን ብልግና የምድገም ብቃት እንዳለው መገመት ከባድ አልነበረ። አሁን እያደረገ ያለውም ይህንኑ ነው። መስከረም አበራ
ስሙ ቢሆንብ የቃላት የቅኝት የከንፈር ማሞሻ የዜማ የዜማ ያሰቤ መነሻ መድረሻ መነሻ መድረሻ መነሻ አለሜ ነው ለኔ እሱማ ለኔ እሱማ የትፋሽ የዜማ አውቀው ቢያሳውቁኝ ምን አለ ለኔ ምን አለ ጋንዳለ አለሜ ነው ለኔ እሱማ ለኔ እሱማ
አዲስ አበባ ሮሜ አይደለችም በታሪክም ሆነ አታውቅም ከአዲስ አበባ የወጣቶች ጎልማሶችና ምሁራን ማህበር የተሰጠ መግለጫ ከተማችን አዲስ አበባ በህግም በታሪክም የፌደራል መንግስት መቀመጫና ባለቤትነቷም የአዲስ አበባ ከተማ ነዋሪዎች የሆነች ከ5 ሚሊዮን በላይ ህጋዊ ነዋሪዎች ያሏት ከተማ ናት ይሁንና በአሁኑ ወቅት ይህንን ነባር ባለ ይዞታ ህዝብ በራሱ ከተማ ተጠቃሚ እንዳይሆን ለማድረግ የሚፈልጉና እኛ በወሰንልህ እደር ለማለት የሚዳዳቸው አካላት ፈተና ሆኖበት ይገኛል። ማህበራችን አዲስ አበባችን ወጣቶች ጎልማሶችና ምሁራን ማህበር ከተማችን አሁን ያለችበት ሁኔታ በመረዳት የሚከተሉትን ጥያቄዎች በአጽንኦት ያቀርባል። የአዲስ አበባ ህዝብ በከተማይቱ እድገት ውስጥ ሙሉ አስተዋጽኦ ያለው በላቡ ከተማውን ገንብቶ አሁን ያለችበት ደረጃ ያደረሰና ለመላው አፍሪካም ጭምር መጠጊያ የሆነ ነባር ባለ ይዞታ እንጂ ሰፋሪ ወይም መጤ አይደለም። በመሆኑም የከተማችንን ነዋሪ ሰፋሪ ወይም መጤ ለማስመሰል በመንግስት አካላትም ሆነ በሌሎች የሚደረጉ ንግግሮችና ድርጊቶች ባስቸኳይ እንዲቆሙ እንጠይቃለን። ሁለተኛ በከተማይቱ ላይ የተሾሙ አካላት ለአዲስ አበባ ህዝብ የተሾሙ ሳይሆኑ በአዲስ አበባ ህዝብ ላይ የተሾሙ እስኪመስል ድረስ የከተማይቱን ህዝብ ድምጽና ብሶት ሲያዳምጡ አይታይም። በመሆኑም አሁን የአዲስ አበባ ህዝብ ያለበትን ችግር ባስቸኳይ ተረድተው በአንድ ሳምንት ጊዜ ውስጥ ሁሉም ምክትል ከንቲባዎች በጋራ ሆነው በየክፍለ ከተማው ከአዲስ አበባ ህዝብ ጋር ውይይት እንዲያደርጉ እናሳስባለን። ሶስተኛ በሀገሪቷ የተለያዩ ከተሞች አዲስ አበባ የኛ ብቻ ናት የሚል ጥያቄ ይዘው የሰላማዊ ሰልፍ መርህን በጣሰ መልኩ በእጃቸው ጉዳት ማድረሻ መሳሪያዎችን በመያዝና የአዲስ አበባን ህዝብ ላይ ዛቻ እና ስድብ በመሰንዘር ተቃውሞ የሚያደርጉ አካላት የኦሮሚያ መንግስትም ሆነ የፌደራል መንግስት ከድርጊታቸው እንዲታቀቡ ያደርግ ዘንድ እናሳስባለን። አራተኛ አገራችንን እየመረ የሚገኘው ግንባር አባል የሆነው ኦዴፓ በከተማችን ጉዳይ ያወጣው መግለጫ መንግስት ሆኖ አገር እያስተዳደረ ከሚገኛ ከለማይጠበቅ ለአዲስ አበባ ህዝብ ያለውን ንቀት የሚያሳይና የአዲስ አበባ ነዋሪ ላቡን አፍሶ ገንዘቡን ቆጥቦ የሰራውን መኖሪያ ቤት በኃይል ለመዝረፍ ያለ መሆኑን ለበመረዳት የምንቃወሙን እየገለጽን የአዲስ አበባ የባለቤትነት ጉዳይም ሆነ የጋራ መኖሪያ ቤቶች እደላ ጉዳዩ የባለቤቱ የአዲስ አበባ ነዋሪ እንጂ በፓርቲ የታድሶ ስምምነት የሚወሰን አለመሆኑን በአጽንኦት እናስገነዝባለን። አምስተኛ በተለያዩ ቦታዎች የጥላቻ ንግግሮችን የተናገሩ የአዲስ አበባ ህዝብ ላይ የሞት ድግስ የደገሱ ያሉ አክቲቪስቶች ለፍርድ እንዲቀርቡ እንጠይቃለን። ስድስተኛ በጋራ መኖሪያ ቤት ግንባታ ወቅት ከመሬታቸው የተፈናቀሉት ገበሬዎችን በተመለከተ ተገቢው ካሳ ያልከፈለው ሆነ በህገወጥ መንገድ ያፈናቀለ መንግስት ሆኖ ያለ በመንግስት ተደሃው የአዲስ አበባ ነዋሪ ቆጥቦ የሰራውን መኖሪያ ቤት በጉልበት መዝረፍ ህገወጥነት መሆኑን እየገለጽን ለአዲስ አበባ ነዋሪ ህጋዊ መኖሪያ ቤቱን እንዲመለስ አበክረን እንጠይቃለን። ሰባተኛ ከላይ በተዘረዘሩ ጉዳዮች መንግስት ኃላፊነቱን ሳይወጣ በመቅረቱና የከተማችን ነዋሪዎች በህጋዊ መብቱን ለማስከበር በሚያደርገው ማንኛውም እንቅስቃሴ ግጭቶች ቢከሰቱ ይቅርታ ለሚደርሰው ማንኛውም ጉዳት ኃላፊነት የመንግስት መሆኑን እያሳሰብን መንግስት ለከተማው ነዋሪ ተገቢውን ጥበቃ እንዲያደርግ እንጠይቃለን። ስምንተኛ የአዲስ አበባ ንዝ መብት ለማስከበር የሚደረጉ ማንኛውም እንቅስቃሴዎች ማህበራችን የሚደግፍና ለተፈጻሚነቱን በጋራ የሚሰራ ሲሆን የፊታችን ሁድ ወይም በትላንትና ሁለት በጋዜጠኛና ሰብአዊ መብት ተሟጋች እስክንድር ነጋ አስተባባሪና የተጠራው ህዝባዊ ስብሰባ በሙሉ ልባችን በመደገፍ መላው የማህበራችን አባላትና ደጋፊዎች እንዲሁም መላው የአዲስ አበባ ነዋሪዎች ተገኝተው በጋራ ጉዳዮች ላይ እንዲመክሩ ጥያቄያችንን እናስተላልፋለን። በተጨማሪም ማህበራችን በአዲስ አበባ ህዝብ ከመቼም በላይ ለህጋዊ መብቶቹ በጋራ የሚቆምበት ሁኔታ ላይ የደረሰ በመሆኑ ከጥቃቅን ልዩነቶች ወጥቶ በጋራ እንዲቆም እየጠየቅን መጋቢት 17/2011 ዓ.ም በአዲስ አበባ መስቀል አደባባይ በሚደረገው ህዝባዊ ሰልፍ ላይ መላው አዲስ አበባ ነዋሪ በነቂስ ወጥቶ ድምፁን እንዲያሰማ ጥሪያችንን በማስተላለፍ የሰላማዊ ሰልፉን ሰዓትና መነሻ ቦታ በቀጣይ ቀናት እናሳውቅ መሆኑን እንገልጻለን። በመጨረሻም መላው ኢትዮጵያዊ በሆኑ አሁን በአዲስ አበባ ላይ የተፈጸመ ያለው ህገወጥነት አዲስ አበባን ከመላው ሀገሪቱ ህዝቦች የመንጠቅ ፍላጎትና ከፍተኛም በኢትዮጵያዊነት ላይ የተቃጣ አደጋ መሆኑን በመረዳት የአዲስ አበባ ህዝብ መብት ለማስከበር በሚያደርገው ማንኛውም እንቅስቃሴዎች ሁሉም የሀገራችን ዜጎች በመላው ዓለም የሚገኙ ኢትዮጵያውያን መሰል ማህበራት የሰብአዊ መብት ተቋማትና ሌሎችን ባለድርሻ አካላት ከጎናችን እንዲቆሙ በአክብሮት እንጠይቃለን። አዲስ አበባ ኢትዮጵያ አዲስ አበባነት ሰብአዊ ማንነት ምክንያታዊነት ለህቀት ይላል እንግዲህ የማህበሩ መግለጫ። ሰሞኑን በሀገራችን በመዲና በአዲስ አበባ የተከሰተው አተካራ ወደ አላስፈላጊ ግጭት እንዳይሄድ ስጋት ማስከተሉን እንግዲህ የተለያዩ አካባቢዎች የሚደርሱ መረጃዎች ያመለከቱ ነው። በአትላንትና በጋዜጠኛ እስክንድር ነጋ ሰብሳቢነት የአዲስ አበባ አስመልክቶ ከአዲስ አበባ ነዋሪዎች የቀረቡ ጥያቄዎችን ሲያስተናግድ ነበር። በጥሩ ሁኔታ የአዲስ አበባ ነዋሪዎች ለመበታቸው ትንሽ ሞቅ ባለ ደማቸው ሞቅ ብሏል፣ ስሜታቸው ተረክቷል እና በነገራቸው ነበር ለየ ስሜቶቻቸውን መረዳት የሚቻል ይመስለኛል። ይህ ነገር ወደ አላስፈላጊ ነገር እንዳይሄድ አሁን አገሪቷን ያስተዳደረ ያለው ኢትዮጵያዊነትን ብሎ ኢትዮጵያን ወደ አንድ ያመጣው እንግዲህ የለውጥ አካል ተብሎ የሚጠራው ቡድን ይህን ተመልክቶ ኢትዮጵያን በኢትዮጵያዊነት የማስተናገድ አቅም እንዲኖረው ወይም ያን አቅም ለማስተካከል ወደ ኢትዮጵያዊነት እንዲመጣ የሚያስችለውን አቅም እንዲላበስና በዛ ላይ እንዲሰራ እኛ እንመክራለን። ምክንያቱም ከኢትዮጵያዊነት የተሻለ ሌላ ምንም አማራጭ ስለሌለን ነው። እንግዲህ አድማጮቻችን የዛሬው ዝግጅታችን ግማሽ ሰዓት ዝግጅታችን በዚህ ተጠናቋል። የሚቀጥለው ግማሽ ሰዓት ይቀጥላል ማለት ነው። እንግዲህ ወደ ተዘጋጀላችሁ እንግዲህ ሙዚቃ ደግሞ ወስዳችኋለሁ። እስከዛው እንግዲህ እስቲ በሰላም በመዝናናት ቆዩኝ።
ፋስፈክሮ ከፍብዬ ሰበር ክንፌን ሰብረው ሄዳ ለማረፍ ስቸግር እንደን ሰው ወዶ መጣትን ያልቀመሰው እርሳት ተዋት ይለኛል። I'm gonna be a girl. zandro awaki chwa badaba bai sahil huni lal ne chalna mabase ay Robert Michael, check your roots, Madania. That is all I read out, Smith, and what I know. I'm a little present now. I'm a little present. Motor Latia, now. What do you tell us? I'm a little present. That's what Patiana, yeah. I'm a pretty girl.
አድማጮቻችን እንግዲህ የምትከታተሉት አራው ከሚገኘው ካናል ኬ ሬዲዮ ጣቢያ የተላለፈላችሁን የተስፋ ድምጽ ስርጭት ነው። ዝግጅታችን ይቀጥላል። ፎን ኢትዮጵያን እንዲሽቫይስ ደ ኮምፓስ አሞንታግ አውፍ ካናል ካ የተፋጠጡ ወጣቶች ልጆቻችን ወይስ ልጆቻቸው? ምናልባት ስራም ሆን ሙያ ብሎ ምንም ተስፋ የሌላቸው እንደሆኑስ? ምናልባት እስከዛሬ ተደከመባቸው የብሔር ፖለቲካ ስራ ውጤቶችና ፍሬዎች ሆነው ከሆኑስ? ምናልባት ልጅነታቸውን ታስረውና ተንገላተው አስተዋሻተው የኖሩ አገርን ተስፋ የቀበሩ ትኩስ ተበዳዮች ሆኖ እንደሆነስ? ያውም ነግበኔን ሳናውቅ ራሳችን በማነታችሁ ተጎርታችኋል ተበድላችኋል ብለን ተበዳይነት የጠመቅናቸው እንደሆነስ? ምናልባት አክቲቪስቶች ፖለቲካ መሳሪያ ጡንቻ ማሳያ ዱላ ያዙ ሳይሆን ራሳቸው ዱላ ሆኖ እንደሆነስ? ምናልባት በማንነታቸው በከተሜነታቸው በአዲስ አበባነታቸው ብቻ ተጠቃሚ ናችሁ መባላቸው የግፍህዝ ሆነባቸው ከሆነስ? ምናልባት ሊጠሉ ቀርቶ ሊታዘንባቸው ሊታዘንባቸው ቀርቶ ሊታዘንላቸው የሚገቡ ወገኖቻችን እንደሆኑስ? ጣትህን መገለብ ለቆርጠጥሎ አለ አዲስ አበባውም ቄሮም ወንድምህ ባይሆን ልጅህ እንደሆነስ? ወላጆች ያደላችሁን ብሎ የካደን ልጅ ፈጥኖ የካደ ወላጅ ቀድሞውንስ የወላጅ አንጀት ይኖር ይሆን ያሰኘ እንደሆነስ? ኢትዮጵያ ውስጥ የበቀለ ሳርም ሆነ ሙጃ ኢትዮጵያ ነው ብንባልስ? አገርን ኢሳያስ አገር ኢሳያስን ኢሱ ያላቸው እሳቸው ኢትዮጵያዊ ነኝ ስላሉ አይደለም አገር ኢትዮጵያዊ ናቸው ብሎ ስለሚያምን ጭምር እንደሆነስ? ለማንኛውም ሁላቸውን አዳባ ያደረጉ ወጣቶችን ግራና ቀኝ ሆናችሁ የውክልና ፍልሚያ ያቀጣጠላችሁ አዋቂዎች እስኪ አስቡበት። ፖለቲካው ተወሳስቧል። ህዝብ ቁጥር ጨምሯል። የአገሪቱ ህዝብ አማካይ እድሜ 19 ግድም ነው ተብሏል። ስራ አልነበረም። አሁን ደግሞ የበለጠ አልተፈጠረም። ኢኮኖሚው አሃዙ አከራካሪ ቢሆንም ከ10 በመቶ ወደ 7.7 ከመቶ ወድቋል ተብሏል። የውጭ ምንዛሪ የሚያስገኝ ነገር ጠፍቷል። የብሔራዊ ባንኩ ገዢ ዶክተር ይናገረሴ ሰሞኑን በሰጡት መግለጫ በ2006 ዓመተ ምህረት 430 ሚሊዮን ዶላር ያስገኘው የወርቅ ማዕድን ባለፈው ዓመት 32 ሚሊዮን ዶላር ብቻ ያስገኝቷል። ለሀገሪቱ ከፍተኛው እንደሳቸው ገለጻ 85 በመቶ የሚሆነው ብድር የሰጠችው ቻይና ትንሽ የራራችውና ብድር የመክፈያውን ጊዜ ባታራዝሞ ዘንድሮ ጉድ ፈልቶ ነበር እየተባለ ነው። ጊዜውም ብድር መበደሪያ ጊዜ ሳይሆን የመክፈያ ጊዜ ስለሆነ መንግስት ካለችውም ላይ ነጥቆ ለመክፈል በመገደዱ ታስሯል እየተባለ ነው። ትንሽ ፎይ የተባለው ከተባበሩት አረብ ኤሚሬትስ 1 ቢሊዮን ዶላር፣ ከዓለም ባንክ 1.2 ቢሊዮን ዶላር፣ ከሳውዲ አረቢያ 500 ሚሊዮን ዶላር እንዲሁም አንዳንድ አገሮች ትንሽ እርጥባን ጣል ማድረጋቸው ነው ተብሏል። 8 ሚሊዮን ህዝብ አስቸኳይ ምግብ እርዳታ ፈላጊ መሆኑም የተሰማ ነው። ውጥረትና ግጭት በመላ አገሪቱ ነግሷል። በዚህ መካከል ለነጠለው ምንሮጠው መንግስት አለ። ችግሩ መጣላ ለመጣላችን አይደለም። እንጣለው ብለን እንጣደፍንበት መንግስት ራስ ወድቆ ቢቆየን ምን እናደርጋለን የሚለው ነው። አሁንስ በነፍስ ይኖር ይሆን የሚለውን ጥያቄ ያቆይተን ማለት ነው። ለማንኛውም ግን ተቃዋሚውንም መንግስትንም ደርቦ ደራርቦ የመጣል አደጋ ታይቶን ይሆን? እኔ መፍትሄውን አላቅም። ማድረግ ምፈልገው ምሁራን ጥያቄውን መልክ አስይዘው በማቅረብ ማሰብና መተሳሰብ እንዲኖር እንዲረዱን መጎትጎት ነው። ፖለቲካው ቁጣ መቀስቀሱ ጥሩ ነው። ጫፍ መያዙ ጫፍ የያዘውን ሚዛን አስጠብቆ መሃል ያመጣል ማስፋሉም ጥሩ ነው። ችግሩ መሃል ቢመጣስ ምን እንሰጠዋለን ነው። ተመልሶ ጫፍ መውጣቱ አይቀርም። ናፖሊዮን እንደሚለው በጦርነት ውስጥ ምንም ሊያወጡና ምንም ነገር ሊቀርባቸው ከማይችሉ ሰዎች ጋር ከመዋጋት የበለጠ ሽንፈት የለም። ወይ አላበላ ነው ወይ አላስተማር ነው ያልዘርናረውን ማጨድ ወይም ማጭድ መዋስ ያዋጣን ይሆን? ለይቶለት ሲያበቃ ይለይለት ብሎ ነገርስ ምንድነው? አደጋው ታይቶን ይሆን? እንግዲህ ይህን ያለን ጻፊ ደረጀ ደስታ ነው። ደረጀን ከልብ እናመሰግናለን። ሳሪያም ሳር ምን አላችማ ላረክሽው ምግባር Ihr hört den Kompass aus Äthiopien.
Vor der Therapie bin ich
auf
total
Radio Kanal K. አርባጆቻችን እንግዲህ ዝግጅታችን ይቀጥላል። አሁን የመጨረሻው ክፍለ የመጨረሻውን ዝግጅት እናቀርብበት ክፍለ ጊዜ ነው። ወደዛ ወስዳችኋለሁ። ሞኝን ላኩተዳ ሞኞች ሞኞች ሀገር ሞኙን ማልጠየቃትም ሞኞን ማትናገር ከለታት አንድ ቀን አንድ ንጉስ ሶስት እንጂኞች ላይ ሞት ፈረዱ። ከተፈረደባቸው አንዱ ንጉስ ሆይ አንድ ድል ቢሰጡኝ ፈረሶትን ቋንቋ አስተምረው ሞት ነበር አላቸው። በምን ያህል ጊዜ ልታስተምርልኝ ትችላለህ? በአንድ አመት ጊዜ ውስጥ እችላለሁ። ጥሩ፣ አንድ አመት ሰጣለሁ። እኔም በአንድ አመት ታምር አሳይታለሁ አላቸው። አብሮት የታሰረው ሰው እንዲያለቃል ለምንገባህ ለምን ሲጠቅመሃል ብትክክል ምክንያታዊ ነህ ብሎ ጠየቀው። አሁን እንዴት? ምክንያቱ ምን መሰለ? አየህ፣ አንደኛ ወይ ንጉሱ ይሞታሉ፣ ሁለተኛ ወይ እኛ ማምለጫ እናገኛለን፣ ሶስተኛ ወይ ፈረሱ ይማራል። ማን ያውቃል? ለካይ ሁሉ አድላለ። ብዙ ድል ያለን የማንጠቀም እኛ ኢትዮጵያውያን ብቻ ነን። ምክንያቱም ባጭሩ መንጥቆ ይቻላል። ምክንያቱም ባጭሩ መንቆጥ ይቻላል። አንሄድም፣ አንንቀሳቀስም፣ ከሄድንበት አንማርም፣ የተማርነውን አናሻሽልም፣ የተሻሻልነውን ለማንም አናካፍልም፣ አናስተላልፍም። መቼም እንዴትም እነዚህን ነጥቦች ወልንስ እንደምንነሳቻ እናውቅ። ከጥንት ከጧቱ የተማሪዎች እንቅስቃሴ ጀምሮ ጥያቄዎች አሉ። መቼ ነው ዲሞክራሲ ኢትዮጵያ የሚገባው? መቼ ነው ፍትህ የሚሰፍነው? መቼ ነው ነገን የምናምነው? ሳይመለሱ የቆዩ ጥያቄዎቻችን እጣ ፈንታቸው ምንድነው? የት ይደርሳሉ? ዛሬስ ምን ያህል እድሜ ያላቸው? መሪዎቻችን ህዝባቸውን አያስቡም። ህዝቦችም መሪዎቻቸውን ያለ ምክንያት ይጠምዷቸዋል። ጊዜ አይሰጡም፣ ቦታ አይሰጡም፣ ተስፋ አይሰጡም፣ ሐሳባቸውን አይገልጡም፣ ሐሳባቸውን አያገናኙም። አንድ ሐሳቢ የእድገት ምስጢሩ ለምን ለውጥ ምንድነው ማለት ላይ እንደማለት ነው። قطامينا صحافي تونيت منغست لما ببالك أبانا بالدابا تياتر عندالم تسات لادام ليهوان لولتو ترتو اندمينا غران منس لجوچاچو بيرابو سبيرابو تكيتوچو تقوو بزو تشيرابو تكيتوش سيامراتشو يانسو تورنت بزو تشميدو لما موت للكيت ያገራቸው ነውነት ያገራችን ነውነት ይሄው ነው ጥቂቶች ይኖራሉ ብዙዎች ሞታሉ ማንንም ምንም ሳይጠየቅ መንገዳችንን እንቀጥላለን የሞኞቹ ነገር ምሳሌ ሆነን መጓዛችን መሆኑ ነው ሞኙን ላኩትና ሞኞት ሞኞች ሀገር ሞኝም አልጠየቃት ሞኞም ማትናገር የሚለው ተረት የሚመለከተን እዚህ ጋር ነው እንጠይቅ 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 አዲስ አድማስ
Fuck. ባችን መሃ ጠያቂው በስቶብ
አድማጮቻችን የዛሬው ዝግጅታችን ሊጠላቀቅ ግድ ሆነ። በሚቀጥለው 15 ቀን በተመሳሳይ ፕሮግራም እስክንገናኝ የምሰናበታችሁ መልካሙን ሁሉ መመኝላችሁ አዘጋጅና አቅራቢ እኔ ተስፎል ስላሴ ነኝ። ቸር ያሰንብተን። ደህና ሁኑልኝ።
Take a